ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢትዮጵያ መንግስትና በተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚዎች ፓርቲ ስብስብ መድረክ ራሱን አገለለ።
ስብሰባው በጋራ ነው፣ ቀጠሮ የተወሳሰደ ነው። ምናልባት በር መግባት የሚያስተባብሩ ባለሙያዎች በመድረክ በኩል የተላከ መልእክት ካለ ሊነግሩን ይችላሉ።
አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ምክትል ኃላፊ የሆኑትን ነው የሰማናቸው።
የፖለቲካ ፓርቲ መሪዎቻችን ታስሮብናል፣ እነሱንም ፍቱ፣ ከህዝባችን ጋር እየተገናኘን ድርድሩ ላይ በሙሉ ልብ ለመሳተፍ ይሄ የአስቸኳይ ጊዜ አዋጅ።
አሁን የሰማችኋቸው ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ናቸው። ዝርዝሩን በዕለቱ አቢይ ርዕስ እናቀርባለን።
Ethiopia is such a fantastic country, really. It's so beautiful.
ኢትዮጵያ በጣም ውብና አስደናቂ አገር ነች። ፊልሙ በመሰረቱ የሚተርከው በኢትዮጵያ ስላለው የመሬት መቀራመት ነው። የመንግስቱ ፖለቲካ ህዝቡን ያለ መሬት አስቀርቶ ንብረቱንም ሲወስድበት ኑሮውንም አሳጥቶታል።
የፊልሙ አዘጋጅ ስዊድናዊው ጆአኪም ደመር ናቸው። ቃለ ምልልሱ በመጽሔት ዝግጅታችን ይቀርባል።
ለምሽቱ ካሉን ዜናዎች መካከል ደግሞ የፌዴራሉ ከፍተኛ ፍርድ ቤት አዲስ ሀገር ለመፍጠር ሲያጠነጥኑ ተገኙ በተባሉ 15 ሰዎች ላይ የእስር ቅጣት በይኗል። የፌዴራሉ ከፍተኛ ፍርድ ቤት 4 የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል የሚሉትና ሌሎችም ዜናዎች አሉን።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራት አድማጮቻችን። የዛሬ ረቡዕ መጋቢት 2009 ዓ.ም አስተናጋጆች አሉላ ከበደና
ቆንጂት ታየነን። አቀናባሪያችን ብርሃን ኃይሉ ነች። የስርጭት መሐንዲሱ ዳን ክራፍተን ነው። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። በቅድሚያ የዕለቱ ዓለም ዜና። የፌዴራሉ ከፍተኛ ፍርድ ቤት አዲስ ሀገር ለመፍጠር ሲያውጠነጥኑ ተገኙ በተባሉ 15 ሰዎች ላይ የእስር ቅጣት በይኗል። የኢትዮጵያ መንግስት ከ3 እስከ 13 ዓመት የሚደርስ የእስር ቅጣት የተፈረደባቸው ሰዎች በኦሮሞ ፌዴራሊስት ኮንግረስ ሽፋን በአሸባሪነት ለተፈረጀው የኦሮሞ ነጻነት ግንባር ሲሰሩ ነው ብሏል። በምዕራብ ሸዋ ዞን አምቦ አካባቢ ህዳር 2008 ዓ.ም ተይዘው መወሰዳቸውን የገለጡት የታሳሪዎቹ የህግ ጠበቃ አቶ ወንድሙ ኢብሳ ናቸው። አቶ ወንድሙ የልደታ ምድብ 19ኛ የወንጀል ችሎት በትናንትናው ዕለት ያስቻለውን ፍርድ ውሳኔ ምንነትና የክሱን ጭብጥ ጨምረው ለአሜሪካ ድምጽ በሰጡት አስተያየት እንዲህ ሲሉ አስረድተዋል።
እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ስር ነው። አንዱን ሰዎች የተከሰሱት የኢትዮጵያ ወንጀለኛ ህግ ቁጥር አንቀጽ 32(1)(ለ) በሚለው ላይ ነው። በአንደኛ ክስ፣ በሁለተኛ ክስ እና በሶስተኛ ክስም ላይ አሁን የተፈረደባቸው ሰዎች ሁሉ ጥፋተኞች ነው የተባሉት። በዚህ መሰረት ከ21 ሰዎች አንዱ የቀረበበትን ክስ አቃቤ ሕግ ጽሑፍ ማስረጃዎች አስደግፎ ማረጋገጥ ስላልቻለ በነጻ የተለቀቀ ሲሆን ከተቀሩት 20ዎቹ ሰዎች 5ቱ ገና ለወደፊት ጉዳያቸው ተጣርቶ ብይን የሚሰጠው ውሳኔ የሚያገኙ ናቸው ተብሎ ነው ቀጠሮ የተሰጠው። የተቀሩት 15ቶቹ ያው የወንጀሉ አንቀጽ ተዘርዝሮባቸው በመንግስት ላይ አድሞ መንግስትን ለመገልበጥ የሚደረግ ኮራ ባይሳካም ያስቀጣል በሚለው መሰረት ጠቅላላ ተደርጎ ሲታይ ከ3 ዓመት 6 ወር 13 ዓመት ነው የተቀጡት። በዚህ ላይ ፍርድ ቤቱ ፍርዱን በሚያስስበት ጊዜ ፍርዱ የሚቀነስባቸው ምክንያቶች ለምሳሌ ቤተሰብ ካለው፣ ቀደም በተመሳሳይ ወንጀል ወይም ደግሞ በሌላ ወንጀል ያልተቀጣ መሆኑን እና መልካም ጠባይ ያለው መሆኑን እነዚህን ጠቅሶ በትክሉ ከ3 ዓመት ከ6 ወር እስከ 13 ወር ነው የቀጣቸው ማለት ነው።
ፍርዱን አስመልክቶ ለደንበኞቻቸው ይግባኝ የሚጠይቁ መሆናቸውንም አቶ ወንድሙ ተናግረዋል።
በሌላ የችሎት ውሎ የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል። ለዚህም ምክንያቱ አቃቢ ሕግ በተከሳሾች ላይ የቆጠረውን የድምፅ ከምስል ማስረጃ በፍርድ ቤቱ የስራ ቋንቋ አስተርጉሞ ባለማቅረቡ እንደሆነ ፍርድ ቤቱ ገልጧል። ተለዋጭ ቀጠሮና ተጨማሪ ትዕዛዝም ተሰጥቷል። መለስካቸው አመሀ ዝርዝሩን ይዟል።
ፌዴራል አቃቢ ሕግ አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ አመራር አባላትን ማለትም አቶ ጉርሜስ አያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ድርጊት ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መስርቶባቸው አንድ ዓመት አልፏል። ጉዳዩን የሚመለከተው ልደታ ምድብ አራተኛ ወንጀል ችሎት አቃቢ ሕግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ብይን ለመስጠት ዛሬ ቀጠሮ ይዞ የነበረ ቢሆንም ብይኑ እንዳልተሰራ በችሎት አስታውቋል። ይህ የሆነበት ምክንያትም በአራተኛ ተከሳሽ በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ አቃቢ ሕግ በሲዲ ያቀረበውን የድምፅ ከምስል ማስረጃ እስከ መጋቢት 18 ቀን 2009 ዓ.ም ድረስ በፌዴራል ፍርድ ቤቱ የሥራ ቋንቋ በአማርኛ አስተርጉሞ እንዲያስገባ የሰጠው ትእዛዝ ባለመፈጸሙ እንደሆነ ፍርድ ቤቱ አብራርቷል። ቀጥሎም ፍርድ ቤቱ ትእዛዙ ለምን እንዳልተፈጸመ አቃቢ ሕግን ጠይቋል። አቃቢ ሕግ በበኩሉ የትርጉሙን ሥራ ለሚያከናውነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲዲዎችን መጋቢት 13 ቀን 2009 ዓ.ም እንዳስረከበ ትርጉሙንም ለእኛ እንደማይሰጠንና ትእዛዙን ለሰጠው ፍርድ ቤት እንደሚልከው እንደተነገረው አስረድቶ አቃቢ ሕግም ብይን ይጠብቅ እንደነበረ ተናግሯል። ፍርድ ቤቱ ግን ትርጉሙ በአቃቢ ሕግ በኩል እንዲመጣ የማያጠራጥር ትእዛዝ እንደሰጠ አስታውሶ ለምን ይህ ትእዛዝ እንዳልተፈጸመ ጠይቋል። አቃቢ ሕግ የተሰጠውን ትእዛዝ ለመፈጸም የሞከረ ቢሆንም ከኮርፖሬሽኑ የተሰጠው ምላሽ ይህንን ሊያደርግ እንዳላስቻለው ተናግረዋል። የተከሳሽ ጠበቆች ሕጉ በሚያዘው መሠረት አቃቢ ሕግ ያቀረበውን የሰነድ ማስረጃ በፍርድ ቤቱ ቋንቋ ትርጉሞ ማስገባት የአቃቢ ሕግ ግዴታ መሆኑን፣ ፍርድ ቤቱ በሰጠው ትእዛዝ መሠረትም ኋላ በተባለው ጊዜ አስተርጉሞ ማስገባት ሲኖርበት ይህን ለመፈጸሙ በአቃቢ ሕግ በኩል ከፍተኛ ቸለተኝነትና ዳተኝነት እንደሚታይ ማስረጃ ነው ሲሉ ድርጊቱን ተቃውመዋል። ስለሆነም ማስረጃው እንዲታለፍ፣ ያ ካልሆነ በአጭር ቀጠሮ አቃቢ ሕግ አስተርጉሞ እንዲያቀርብ ትእዛዝ እንዲሰጥ ፍርድ ቤቱን ጠይቋል። በመጨረሻ ፍርድ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትርጉሙን አዘጋጅቶ በአቃቢ ሕግ በኩል እንዲያቀርብ፣ በተባለው ጊዜም ትርጉሙ ለምን እንዳልቀረበ ኮርፖሬሽኑ ቀርቦ እንዲያስረዳ ፍርድ ቤቱ አዞ ለሚያዝያ 2 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዲሞክራሲያዊት ኮንጎ ሪፑብሊክና የተቃዋሚዎቹ ህብረት ለወራት ከዘለቀው ሁከት በኋላ ባለፈው ታህሳስ የደረሱትን ማለት የሀገሪቱ መንግስትና ተቃዋሚዎቹ የደረሱትን የፖለቲካ ሽግግር ስምምነት በተግባር ለመተርጎም አለመቻላቸው አሳስቦናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሁለቱም ወገኖች የተዋዋሉባቸውን እርምጃዎች ለመውሰድ አስፈላጊ የሆነውን ስምምነት ሊያደርጉ አልቻሉም ሲል ሁለቱንም ጥፋተኛ አድርጓል ሚኒስቴሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ማርክ ቶነር ሲናገሩ ውሉን በተግባር አለመተርጎም የሀገሪቱን ሕዝብ ፍላጎት የሚያደናቅፍና እስካሁን የተከናወኑትንም ስራዎች የሚያሰናክል ነው ብለዋል። ሁለቱም ወገኖች በስምምነቱ ተግባራዊነት አፈጻጸም ላይ እስካሁን አልተግባቡም። ትልቁ ተቃዋሚ ፓርቲ እንደ ኤሮፓውያን አቆጣጠር ለሚያዝያ 10 የተቃውሞ ሰልፍ ጠርቷል። ይህ በዚህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የዓለሙ ድርጅት የኮንጎውን ምግባረ ብልሹ መንግስት እያገዘ ነው ሲሉ ወነጀሉ። ሄሊ ዛሬ በኒውዮርክ የውጭ ግንኙነቶች ምክር ቤት ጉባኤ ላይ ባሰሙት ንግግር የድርጅቱ የሰላም አስከባሪ ተልእኮ ከመንግስቱ ጋር የመስራት ኃላፊነት ተሰጥቶታል፣ በሌላ አነጋገር ይሄ ድርጅቱ የራሱን ህዝብ የሚያጠቃ መንግስት እየረዳ ነው ማለት ነው፣ በትክክለኛው መንገድ አስበን ይህንን መግታት አለብን ማለታቸው ተጠቅሷል። አምባሳደሯ ይህን ያሉት የአንድ ስዊድናዊ ዜጋ የመንግስታቱ ድርጅት የሰብአዊ መብት ኤክስፐርትና የአሜሪካዊት ባልደረባቸው አስከሬኖች በዚህ ሳምንት ኮንጎ ውስጥ መገኘታቸውን ተከትሎ ነው። የስዊድን ፖሊሶች ምርመራ ጀምረዋል።
አይቮሪ ኮስት ያስቻለው ፍርድ ቤት በ2011 ዓመተ ምህረት እንደ አውሮፓውያን አቆጣጠር ድህረ ምርጫ ሁከትና በስብዕና ላይ ወንጀል በመፈጸም የተከሰሱትን የቀድሞውን ፕሬዚዳንት ሎራን ባግቦን ባለቤት ሲሞኒ ባግቦን ከወንጀሉ ነጻ ናቸው ሲል በየነ። ተከሳሿ ፍርድ ቤቱ ብይኑን ዛሬ በሰጠበት ችሎት አልተገኙም። የቀድሞዋ ቀዳማዊት እመቤት እድሜ ልክ እስራት እንዲፈረድባቸው የጠየቀው ከሳሽ አቃቢ ሕግ ይግባኝ ለማለት የሁለት ወር ጊዜ አለው ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየነን። የረቡዕ መጋቢት 20 ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በርከት ያሉ ዘገባዎችንና ቅንብሮችን ለምሽቱ ይዘንላችኋል። በቅድሚያ ግን የዕለቱ አብይ ርዕስ
በኢትዮጵያ መንግስትና በ21 ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚዎች ፓርቲዎች ስብስብ መድረክ ራሱን አገለለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንደገለጡት መድረክ በቁጥጥር ስር የሚገኙ አመራር አባላቱ እንዲፈቱና በመሪ ተደራዳሪነት በውይይቱ ለመሳተፍ ያቀረበው ጥሪም ምላሽ ባለማግኘቱ ከድርድሩ ጠረጴዛ መነሳታቸውን የገለጡት 6 ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያም ገልጠዋል። የኢህአዴግ ድርጅታዊ መሪ አቶ ሽፈራው ሽጉጤ ድርድሩ ከተቀሩት ተቃዋሚዎች ጋር ይቀጥላል ብለዋል። እስክንድር ፍሬው ዝርዝሩን ይዟል።
21 አገር አቀፍ ተቃዋሚ ፓርቲዎችና ገዢው ኢህአዴግ እየተሳተፉበት ባለው የቅድመ ድርድር ውይይት የዛሬ ውሎ መድረክ አልተገኘም። መድረክ ለምን እንዳልተገኘ መረጃው እንደሌላቸው የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለተሰብሳቢዎቹ ተናግረዋል።
መድረክን በተመለከተ እኛ ሁሉም ፓርቲዎች እዚሁ ይሳተፋሉ በሚል ነው ተስፋ ያደረግነው። ይሄ ፕላትፎርምም ሲመርጠን እችኛዋ መድረክ ብቻ ቼር እንድናደርግ ነው። ከዛ ውጭ ግን ስብሰባው በጋራ ነው ቀጠሮ የተወሳሰድ ነው። ምናልባት በር መግባት የሚያስተባብሩ ባለሙያዎች በመድረክ በኩል የተላከ መልእክት ካለ ሊነግሩን ይችላሉ። ከዚህ በላይ ኃላፊነት ስላልሰጣችሁን በኃላፊነታችን ገደብ ነው የምንቀሳቀስ ያለ ነው ማለት ነው።
የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ፓርቲያቸው ውይይቱን ማቋረጡን በስልክ ለአሜሪካ ድምፅ አረጋግጠዋል። ምክንያቱ ደግሞ እርምጃ ሊወሰድባቸው የሚገቡ አንገብጋቢ ጉዳዮች ምላሽ አለማግኘታቸው እንደሆነ ነው ያብራሩት።
የፖለቲካ ፓርቲ መሪዎቻችን አስሮብናል፣ እነሱንም ፍቱ፣ ከህዝባችን ጋር እየተገናኘን ድርድሩ ላይ በሙሉ ልብ ለመሳተፍ ይሄ የአስቸኳይ ጊዜ አዋጁ መነሳት አለበት፣ የመገናኛ ብዙሀን ነጻነት መረጋገጥ አለበት፣ የታሰሩት የሚፈቱ፣ ሌሎቹም ሰላማዊ ፖለቲካ እንቅስቃሴ ውስጥ ያሉት ወገኖች ሁሉ ጥሪው ሰምቶ ይሳተፉበት፣ በዚህ በድርድሩ ላይ ሁኔታዎች ይመቻቹ የሚሉትንና ሌሎችንም ጉዳዮች ላይ ከኢህአዴግ ወገን ምንም ምልክት ያለመታየቱ እኛን በዚህ በግንኙነቱ ምንተኑ ስሙን በማይታወቅ ላይ መቀጠሉ ምንም ጥቅም የሚሰጠን ጥቅም የለም።
መድረክ መሪ አለበለዚያም ቀዳሚ ተደራዳሪ ለመሆን ያቀረበው ጥያቄ በገዢው ፓርቲና በሌሎች ተቃዋሚ ፓርቲዎች ተቀባይነት አለማግኘቱ ይታወሳል። በዚህ ጉዳይ ላይ አዎንታዊ ምላሽ ካላገኘም ውይይቱን እንደሚያቋርጥ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰሞኑን ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በየነ በዛሬው የስልክ ቃለ ምልልስ ሲናገሩ ግን መሪ ወይም ቀዳሚ ተደራዳሪ የመሆኑ ጥያቄ ውይይቱን ለማቋረጣቸው ዋነኛ ምክንያት እንዳልሆነ ነው ያስረዱት።
የአሰራር ጉዳይ ነው። አንደኛ ያው ድርድሩ ዝም ብሎ በሸንጎ አይቻልም። ድርድር ብሎ ነገር የለም በጉባኤ ተቀምጦ። ስለዚህ ግንባር ቀደሞ ነው የሚደራደሩ ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘ መወጣት እንፈልጋለን ብለን አቅርበናል። ያንንም ተቀባይነት ሳገኝ እንግዲያው ያደግ እኛኑ ያነጋግረን ለብቻችን የምለው ድምዳሜ ላይ ነው የደረሰው።
የዛሬው 7ኛ ዙር ውይይት የተቀጠረው በድርድር አመራር ላይ የተፈጠረውን ልዩነት ለማጥበብ ነበር። ቀደም ባለው ስብሰባ 20 ተቃዋሚ ፓርቲዎች ድርድሩ 3ኛ ወገን በሆነ ገለልተኛ አደራዳሪ እንዲመራ ሲጠይቁ፣ ገዢው ኢህአዴግና አንድ ተቃዋሚ ፓርቲዎች በዙር ይምሩት የሚለውን ሐሳብ ደግፈው ነበር። 7 ወይም 8 የሚሆኑ ተቃዋሚ ፓርቲዎች ግን ጉዳዩን እንደገና ማጤናቸውንና መገምገማቸውን ገልጸው በዙር ይመራ ወደሚለው ሐሳብ ማዘንበላቸውን ይፋ አድርገዋል። ኢህአዴግም ድርድሩ በተ ተሳታፊዎች በዙር ይመራ በሚለው አቋሙ መጽናቱን አስተውቋል። ይህንኑ ያስተውቁት የኢሃድግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው።
እኛ ለተከበራችሁ የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአዴግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ ማድረግ ተገቢ ነው ብለን ስላላሰብን ተቃዋሚዎች የሚያቀርቡትን ሀሳብ ማክበርና እነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው።
በዚህ መንገድ የኢህአዴግን አቋም የሰሙት ራሳቸውን ያስተባበሩ 6 ተቃዋሚ ፓርቲዎች የመጨረሻ አቋማቸውን ለማሳወቅ ከስብሰባው አዳራሽ ወጣ በማለት ለጥቂት ደቂቃዎች ተመካክረዋል። መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ናቸው 6 ፓርቲዎች። የመደራደር ስልጣናቸው ከዚህ በላይ እንደማያስኬዳቸው በመግለጽ በስራ አስፈጻሚና በምክር ቤት ደረጃ ውሳኔ ማሰጠት እንደሚፈልጉ ነው የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ፓርቲዎቹን ወክለው ያስታወቁት።
የደረስንበት የውሳኔ ሐሳብ የያዝነው አገራዊ አጀንዳ እና የምንጠብቀው ፋይዳ አጠቃላይ የፖለቲካ ምህዳሩን ያሰፋልናል የሚል ግምት ስለማይኖረን፣ ሁለተኛ የተለያዩ የህብረተሰብ ክፍል ጥያቄዎችም ይመለሳሉ የሚል ግምት ስለማይኖረን ይህንን ሐሳብ ለፓርቲ አባላቶቻችንና ደጋፊዎቻችን አጠቃላይ የድርድሩን ጉዳይ መግለጽ እንፈልጋለን።
የውይይቱ ሰብሳቢ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ፓርቲዎቹ የመወሰኛ ጊዜ በመጠየቃቸው ላይ ተቃውሞ እንደሌላቸው ጠቁመዋል።
እዚህ የቀረቡ አካላት በአንዴ ወደዚህ ከምንደርስ ተመልሰን እንመካከርና በአቋማችን እንጸናለን ወይስ መቀራረብ የምንችልበት እድል ካለ እናያለን የሚለው ተገቢና ይጋ ይመስለኛል። በእኔ እምነት ይህንን ብንቀበላቸው እና ጊዜው ያሉትን ጊዜ ብንሰጥ በእኛ በኩል ሚያዝያ 2 ብናረግ 30 የተባለውን
ከውይይቱና ከድርድሩ አንጻር ገዢው ፓርቲ ያለውን አቋምም አቶ ሽፈራው አብራርተዋል። በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች ስንቀጥል በምስራቅ አፍሪቃ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። በትናንትናው ዕለት በኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ የምስክሮችን ድምፅ ሲሰማ በተለይ እንደ ኢትዮጵያና ሶማሊያ ክፉኛ በድርቁ በተጠቁ አካባቢዎች የነፍስ አድን እርዳታ የሚያደርገው ዩኤስኤአይዲ በጀት ከተቀነሰ ሊያስከትል የሚችለው ቀውስ በሰፊው ትንተና ተሰጥቶበታል። ዝርዝሩን ጽዮን ግርማ ይዛለች።
Thank you and welcome to each and every one of you. According to estimates by the United Nations, more than 28 million people.
በኮንግረስ ህግ አርቃቂው የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ናቸው። ድምጽ አልባው ቅጽፈት ሲሉ የምዕራብ አፍሪካን ሁኔታ አስመልክቶ የምስክሮችን ቃል ለመስማት ትላንት የተሰየመውን የዩናይትድ ስቴትስ ምክር ቤት አባላት የምስክር ሸንጎ ሰሚ ኮሚቴ ሲከፍቱ ምስራቅ አፍሪካ በከፋ ድርቅ ላይ ትገኛለች። በ10 ሚሊዮን የተቆጠሩ ዜጎች የዕለት ጉርስ ለማግኘት እርዳታ በመጠባበቅ ላይ የሚገኛሉ። ሁኔታው በሀገሮች ያስቸኳይ ጊዜ እርዳታ አቅርቦት አምዶችና በዓለም አቀፉ ማህበረሰብ ትብብር ካልተያዘ ውጤቱ የበርካቶችን ህይወት ለቅስፈት የሚዳርግ አስከፊ ይሆናል ሲሉ ባለሙያዎች ተናግረዋል። ከምንም በላይ ባለሙያዎቹን በእጅጉ ያሳሰባቸው ድርቁና ጉዳቱ እንዳለ ሆኖ የዓለም አቀፍ ረድኤት ፖሊሲዎች ለውጥና የበጀት ሁኔታ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኮንግረስ በቀረበው የበጀት ረቂቅ የገንዘብ አቅማቸው እንደሚቀንስ ከተመዘገበው የውጭ ጉዳይ መስሪያ ቤቱ ጋር ተያይዞ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስአይዲ ይገኝበታል። የእርዳታ ድርጅቶችና መንግስታት በቅንጅት ለመስራት አቅማቸውን በማጠናከርና ተጨማሪ እርዳታ እየጠየቁ ባሉበት በአሁን ወቅት የበጀት ቅነሳ ዜና ረፍት እንደሚነሳቸው የገለጹት በዩኤስአይዲ የምግብና ሰላም ቢሮ ምክትል ስራ አስኪያጅ ማቲው ኒምስ ናቸው።
East Africa is facing one of the worst droughts ever recorded and as many as 15 million people in Somalia.
ምስራቅ አፍሪካ ከዚህ በፊት ታይቶ የማይታወቅ የከፋ ድርቅ ቀስፎ ይዟታል። በኢትዮጵያ፣ ሶማሊያና ኬንያ 15 ሚሊዮን ሰዎች በምግብና ውሃ እጥረት ተጎድተዋል። በብዙ አካባቢዎች የሰብልና የጽዋት ይዞታ በእጅጉ ተራቅቶ ተያይዞ ደግሞ የተመናመነ ምርትም ታይቷል። በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ሁኔታው ወደ ከፋ ይዞታ ይሸጋገራል።
የድርቅ ሁኔታዎች ቅድመ ማስጠንቀቂያ አሃዞች እንደሚያመለክቱት ወደ 70 ሚሊዮን የሚሆኑ ሰዎች በዓለም ዙሪያ በ45 ሀገሮች የአስቸኳይ ጊዜ እርዳታና ማከፋፊያ መንገዶች ያስፈልጓቸዋል። ሁኔታዎቹን ለመታደግ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ መስሪያ ቤት ዩኤን ኦቻ 5.6 ቢሊዮን ዶላርስ እንደሚያስፈልግ በተደጋጋሚ ቢያስታውቅም እስካሁን ቃል የተገባው 1.2 ቢሊዮን ዶላር ብቻ ነው። ባለሙያዎቹ ለኮንግረስ አባላቱ በደቡብ ሱዳን፣ በሶማሊያ፣ በናይጄሪያና በየመን የተከሰተው ድርቅ እጅግ አሳሳቢነቱን አስረድተዋል። ደቡብ ሱዳን በሀገሯ ረሃብ መከሰቱን በሶማሊያ ህጻናትን ጨምሮ ሰዎች እየሞቱ መሆናቸውን ዘርዝረዋል። በምዕራብ አፍሪካ የሚንቀሳቀሰው አሸባሪ ቡድን ቦኮ ሐራም በናይጄሪያ በሚፈጥረው የጸጥታ ስጋት ምክንያት እርዳታ ለማቅረብ መቸገራቸውንም ተናግረዋል። በዩጋንዳ፣ በኬንያና በኢትዮጵያም ያለው የድርቅ ሁኔታ አሳሳቢ እንደሆነ በባለሙያዎቹ በተደጋጋሚ ተነስቷል። በኢትዮጵያ የተከሰተውን ድርቅ በተመለከተም ባለሙያዎቹ ሲናገሩ ሁኔታው አሳሳቢ ቢሆንም ለተጎጂዎች እርዳታ እየተሰጠ ነው ብለዋል። ይህን ሁኔታ ያስረዱት ኒምስ
strides. For example, the same drought that is affecting Somalia is also affecting those two countries. But those two countries are better able to withstand what's happening. Kenya, for example, is putting $1.6 billion of its
በኢትዮጵያና ኬንያ ጥረቶቻችን ለውጥ ሲያመጡ ተመልክተናል። ለምሳሌ ሶማሊያን ቀስፎ የያዘው ድርቅ በኢትዮጵያና ኬንያም ተከስቷል። ሆኖም ሁለቱ ሀገሮች ድርቅን የመቋቋም አቅም አላቸው። በኬንያ በድርቁ የተጎዱ ዜጎችን ለመርዳት 1.6 ቢሊዮን ዶላርስ ከመንግስቱ ተመድቧል። ኢትዮጵያም ከዩኤስኤአይዲ እና ከሌሎች ለጋሾች ጋር በትብብር የምትሰራው ለረጅም ጊዜ የዘለቀ የማህበራዊ ዋስትና ሴፍቲ ኔት መርሃ ግብር አላት።
የኢትዮጵያን የድርቅ ሁኔታ በተመለከተ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳን ከዚህ ቀደም የአሜሪካ ድምጽ ማነጋገሩ ይታወሳል። 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ብለው ነበር። ለዚህም የሚያስፈልገውን የገንዘብ መጠን ጠቅሰው ነበር።
ቢሊየን የተባለው እሱ ነው፣ 948 ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልክ አምና 2016 ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር 1.89 ቢሊዮን ገንዘብ መድቦ የምግብና ምግብ ነክ ያልሆነ አቅርቦት እያቀረበ ነው ያለው።
ባለሙያዎቹ ለምክር ቤቱ አባላት እንዳስረዱት በድርቁ የተጎዱትን ህዝቦች ከከፋ አደጋ ለመታደግ የገንዘብ እርዳታውን ማግኘት የግድ ነው ብለዋል።
በሌላ ተያያዥ ዜና ከዩናይት ስቴትስ መንግስት በእርዳታ የተገኘ የ900 ሚሊዮን ብር በላይ የሆነ ገንዘብ ድጋፍ ባለፉት 5 ዓመታት ከ625 በላይ ኢትዮጵያውያንን ተጠቃሚ ማድረጉ ተገለጠ። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና በዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስአይዲ አማካኝነት በዚህ የገንዘብ ድጋፍ የተካሄደ የኤችአይቪ የስነ ምግብና የምግብ ዋስትና የከተማ መርሃ ግብር ዛሬ ተጠናቋል። እስክንድር ፍሬው ተከታይልኳል።
የከተማ ኤችአይቪ ስነ ምግብና የምግብ ዋስትና ፕሮግራም የተሰኘው መርሃ ግብር ከአሜሪካ መንግስት በተገኘ ከፍተኛ የገንዘብ ድጋፍ የተካሄደ ነው። ከ900 ሚሊዮን ብር በላይ በሆነ የገንዘብ ድጋፍ ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ጋር በመሆን ፕሮግራሙን ሲተገብር የቆየው ደግሞ የተባበሩት መንግስታት የዓለም ምግብ ፕሮግራም ነው። የድርጅቱን የኢትዮጵያ ዳይሬክተር በመወከል የተናገሩት ሲቪ ማሪዮት የገንዘቡ መጠን ከአንድ ለጋሽ የተገኘ ከፍተኛው መሆኑን አስታውሰዋል።
This grant was the highest my organization has ever received worldwide.
ይህ የገንዘብ ድጋፍ ድርጅታችን ከሌሎች ተባባሪዎች ጋር በኤችአይቪ ዙሪያ ለመስራት ካገኘው ሁሉ ከፍተኛው ነው። ተግባር ላይ የሚውልበት መንገድም በጥንቃቄ ሲገመገም፣ ክትትል ሲደረግበትና እውቅና ሲሰጠው የቆየ ነው። እስከ ዋና አስፈጻሚያችን በሚደርስ በተለያዩ ደረጃዎች ሁሉ
መርሃ ግብሩ በመላ አገሪቱ በሚገኙና በከፍተኛ ሁኔታ የኤችአይቪ ተጋላጭ በሆኑ 80 ከተማ ቀመስ ወረዳዎች የተተገበረ መሆኑ ተጠቅሷል። ከኤችአይቪ ጋር የሚኖሩ ሰዎችን የስነ ምግብ፣ የገንዘብ አቅምና የምግብ ዋስትና በእጅጉ ማሻሻሉም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀደም ብሎ በቀረበው ዘገባ አድማጮች የ900 ሚሊዮን ብር በላይ የሆነው ገንዘብ ድጋፍ ባለፉት 5 አመታት ለ625000 ኢትዮጵያውያን ነው ተጠቃሚ ያደረገው። ወደ ተከታዩ ዘገባ እናልፋለን። ጆአኪም ደመር ይባላል። ስዊድናዊ የጥናታዊ ፊልም ወይም የዘጋቢ ፊልም ሰሪ ነው። ኢትዮጵያ ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2010 ጀምሮ ይሰራ የነበረውንና ዴድ ዳንኪስ የሞቱ አህዮች ጅብ አይፈሩም የተሰኘውን ዘጋቢ ለእይታ አብቅቷል። በአሁኑ ሰዓትም በመላው ዓለም እየተዘዋወረ በማሳየት ላይ ይገኛል። ለመሆኑ ሚስተር ደመር ይህን ፊልም ኢትዮጵያ ውስጥ ለመስራት ምን አነሳሳው? እንደምንስ ተሳካለት? ትዝታ በላቸው እነኚህንና ሌሎች ጥያቄዎችንም እያነሳች አወያይተዋለች። አዲሱ አበበ ያቀርበዋል።
ዴድ ዶንኪስ ፊር ኖ ሃይነስ፣ የሞቱ አህዮች ጅብ አይፈሩም ነው በቁሙ ሲተረጎም። ሚስተር ደመር ለምንድን ነው ለፊልሙ ይህን ርዕስ የሰጠኸው?
Yeah, the title comes, as I understood it, it is an Ethiopian saying. And
ኢትዮጵያዊ አባባል ነው። ሰዎችም ይህን መሰል ተረት ሲተርቱ ሰማለሁ። ሁሉን ነገር ስታጣ፣ ሁሉም ነገር ሲወሰድብህ፣ ያለህ ሁሉ ሲነጠቅ ፍርሃት አይኖርም። መንግሥትን እንኳ አትፈራም። በቃ ለፍርሃት ቦታ አይኖርህም።
የበሰበሰ ዝናም አይፈራም እየተባለም ይተረታል። እስቲ ወደ ዋናው መልእክት እንምጣ። በዚህ ዘጋቢ ፊልም ምን ለማስተላለፍ ነው የታቀደው? ኢትዮጵያ ውስጥ ሆነህ ለመስራትስ እንደምን ቻልክ? የትዝታ ተዛማጅ ጥያቄዎች ናቸው። መልስ ከጆአኪም ደመር።
Ethiopia is such a fantastic country, really. It's so beautiful and
ኢትዮጵያ በጣም ውብና አስደናቂ አገር ነች። ይቺ ታላቅ ሕዝብም ያላት ኢትዮጵያ የቅኝ አገዛዝን ድል የመታች ባለልዩ ታሪክ አገር ነች። ፊልሙ በመሠረቱ የሚተርከው በኢትዮጵያ ስላለው የመሬት መቀራመት ነው። የመሬት መቀራመት በሌሎችም የዓለም አገሮች እንዳለ ይታወቃል። እና ኢትዮጵያ ላይ በማትኮር ይህን ፊልም እንደ አውሮፓውያን ዘመን አቆጣጠር በ2010 ጀምረን ስንሰራ እንዳየነው የመንግሥቱ ፖለቲካ ሕዝቡን ያለ መሬት አስቀርቶ ንብረቱንም ሲወስድበት ሕይወቱን ኑሮውንም አሳጥቶታል። መሬቱን ለውጭ አገር ዜጎች መዋለ ንዋይ አፍሳሾች ያከራያል። ለዚህ ደግሞ ሕዝቡ ያገኘው ካሳ እንደሌለ አይተናል። የኢትዮጵያን ታላቅ ታሪክ ግምት ውስጥ አስገብተን ስናይና የሕዝቡንም ጭንቀት ስንመለከት እንዴት ነው ይህን አይነት ፖሊሲ የሚወጣው ብለን አዝነናል።
ይህን ፊልም ስትሰሩ የተለየ አካባቢ ላይ ትኩረት አድርጋችሁ ነበር ወይስ የተለያዩ የአገሪቱን ክፍሎች ያካተተ ትረካ ነው? ከቶንስ አንድ የስዊድን የፊልም ሰሪ በኢትዮጵያ ጉዳይ ላይ እንደምንና ለምን ትኩረት ሊያደርግ ፈለገ? ማለቴ ለምንድን ነው የኢትዮጵያው የመሬት ቅርመታ ትኩረታችሁን ሊስብ የቻለው ለሚለው የትዝታ ጥያቄ ሚስተር ደመር ይህን ይመልሳል።
Yes, I will begin with my motives. We are independent filmmakers. We are not paid by
የትኩረቱ መስህብ ከሆነበት ነጥብ ልጀምር። እኛ በመሰረቱ ነጻ የፊልም ሰራተኞች ነን። ከመንግስት ወይም ከሆነ ኩባንያ የምናገኘው ክፍያ የለም። የምናገኘውን ታሪክ እንዳለ ማሳየት፣ ማቅረብ፣ መተረክ ነው አላማችን። በዚህ ታሪክ ውስጥ የተካተቱት ህዝቦች ያላቸውን ሀቅ መስማት፣ በነገሩን መሰረት ያሉበትን ችግር እንደነገሩን ማስቀመጥ ነው አላማችን።
So in the beginning we were trying to tell this story over Ethiopian.
በመጀመሪያ ደረጃ ኢትዮጵያ ውስጥ ያለውን ታሪክ እንደ አንድ የውጭ ዜጋ እንደ ፈረንጅ ላሉ ስሰማ በነገሩ አቅማማ ነበር። በመጀመሪያ የኢትዮጵያ የመሬት ቅርመታ ታሪክ ለኢትዮጵያ ጋዜጠኞች ነበር የሚተወው። የሚያሳዝነው ግን ጋዜጠኞች በሀገሪቱ በእስር ቤት እየታሰሩ ከሀገር እየወጡ እየሸሹና እየኮበለሉ ስለሆነ ታሪኩን ለመዘገብ ወሰንኩ።
እሺ፣ ከዚያስ የትና እንዴት ጀመራችሁት? አካባቢዎችን በምሳሌነት ልጠቅስልኝ ትችላለህ?
In Gambela, there was one company who came there.
በኋላም በተለይም ፊልሙ በተሰራበት በ2010 ጋምቤላ ውስጥ የደራ የመሬት ቅርመታ ገበያ ተጀመረ እና የጋምቤላ ሁኔታ ግልጽ የመሬት ቅርመታ የሚካሄድበት፣ ሰዎችም ግልጽ በሆነ መንገድ በኃይል የሚፈናቀሉበት ቦታ ሆነ። ማፈናቀሉም ሆነ የመሬት መቀራመቱ ከነዋሪዎቹ ፈቃድ ውጭ የሚካሄድ በመሆኑም ትኩረታችንን በዚያ ላይ አጠናከርን። ታሪኩንም በጥልቀት ለመግለጽና ለመተረክ ወሰንን እና ይሄ ደግሞ በጋምቤላ ክልል ብቻ ሳይሆን በኦሮሚያ፣ በደቡብ ክልል፣ በአማራ ክልል በአፋርና በአጠቃላይ በመላ ኢትዮጵያ የሚፈጸም መሆኑን ተረዳን።
Then we experienced that a big development aid program, the so-called PBS, which is financed
በእንግሊዙ የዓለም አቀፍ ልማት ድርጅት DFD እንዲሁም በዓለም ባንክና በሌሎችም ከሚታገዘው PBS ከሚባለው ከትልቁ የምዕራባውያን የልማትና የርዳታ የኢትዮጵያ መንግስት በብዙ ቢሊዮን ዶላር የሚገመት ገንዘብ ለዚሁ ህዝብን የማፈናቀል ተግባር አውሏል።
ይሁንና የኢትዮጵያ መንግስት ይህን የዓለም አቀፍ የርዳታ ገንዘብ ህዝብን ለማፈናቀል እንዳላዋለ በወቅቱ አስተባብሏል። ሆኖም እንዲህ አይነቱን የሰብአዊ መብቶች ተቆርቋሪ ድርጅቶች ወንጀላ ተከትሎ የእንግሊዝ መንግስት እርዳታውን ማቋረጡ ማይዘነጋም። የዓለም ባንክ ደግሞ የውስጥ ምርመራ አድርጎ ለኢትዮጵያ መንግስት የሰጠው ገንዘብ ለታቀደለት ዓላማ ያለመዋሉን አምኗል። የአሜሪካ ድምጽ ራዲዮም ዘግቦበታል። ይህን ፊልም ግን በአገሪቱ ውስጥ በነጻነትና በይፋ ማጠናከር እንደማይቻል ይገመታልና እንዴት አጠናቅራችኋል ለሚለው የትዝታ ተከታይ ጥያቄ የፊልሙን እውን መሆን ጠቅሶ አስተዋጽኦ ያደረጉለትንም ወገኖች አመስግኗል።
It had never been possible to do this film without the help of really great
ይህን ፊልም ለእይታ ለማብቃት ጠንካራና ደፋር የሆኑ ኢትዮጵያውያን ረድተውናል። ያለ እነርሱ ድጋፍ የሚቻል አልነበረምና በጣም ነው የምናመሰግናቸው። እነዚህ ከካሜራችን በስተጀርባ ያሉ ረዳቶቻችን አሁንም ኢትዮጵያ ውስጥ ስለሚኖሩ ለአደጋ እንዳይጋለጡ ፊት ለፊት አላወጣናቸው።
ይህ ፊልም በአሁን ወቅት የት የት አካባቢ በመታየት ላይ ነው? ማለት ምን አይነት ምላሽ አግኝታችኋል?
We are really happy because we now have in 1 week ago we had our world premiere.
በጣም ደስተኞች ነን። ዴንማርክ ውስጥ ታይቶ ጥሩ ተቀባይነት አግኝቷል። አሁንም በስፋት እየታየ ሲሆን ጀርመን ውስጥ፣ ፈረንሳይ፣ ስዊድን፣ ሆላንድ በጠቅላላው በመላ አውሮፓ እንዘዋወራለን። በተለይ አሜሪካ ብዙ ኢትዮጵያውያን ስላሉ በብዙ ስቴቶች ለመዘዋወር አቀደናል።
ስለ ፊልሙ በአጠቃላይ ልታስተላልፍ የምትፈልገው መልእክት ካለ ድሉን ሰጥቼህ በዚሁ ብናጠቃልል ይላል የትዝታ የመጨረሻ ጥያቄ።
People can help by supporting our Kickstarter campaign, which you can find on the website that donkefeno.
ሰዎች በብዙ መንገድ ሊረዱን ይችላሉ። ከፍተኛ የገንዘብ ጥረት አለብን። ለምሳሌ እኔ ፊልሙን ሳጠናቅር አንድ አመት ያለ ደሞዝ ነው የሰራሁት። በገንዘብ ሊረዱን ይችላሉ። እንዲሁም ፊልሙን ይዘን በዩናይትድ ስቴትስ፣ በአውሮፓና በአውስትራሊያ ስንዘዋወር ሁሉም ኢትዮጵያውያን መጥተው እንዲያዩት ጠይቃለሁ። ኦሮሞ፣ ሀበሻ ወይም አኝዋክ ፊልሙ ሁሉንም ነው የሚመለከተው። ለፊልሙ ስርጭት ገንዘብ የማዋጣት ዘመቻችንን ለመርዳት ኢንተርኔት ላይ ወደ ኪክስታርተር ሄዳችሁ ዴድ ዶንኪስ ፊር ኖ ሃይናስ የሚለውን በመጫን እርዳታችሁን ስጡ።
You will find it at Kickstarter. That donkeys fear no hyenas.
Thank you so very much, Joachim Demmer, the producer of Dead Donkeys Fear No Hyenas.
Thank you very much.
ከዓለም ዙሪያ የተሰባሰቡ የጤና ጥበቃ ጠበብት በዚህ ሳምንት ጆሃንስበርግ ውስጥ ጉባኤ ያካሂደዋል። ዓላማው የጤና ጥበቃ ሰራተኞች ጥረትና ሌሎች ፈተናዎች በተደቀኑበት በዚህ ወቅት የእናቶችንና የልጆችን ህይወት ለማትረፍ የሚቻልበትን መንገድ ለመሻት ነው። ዩናይትድ ስቴትስ በዓለም ደረጃ የምትሰጠውን እርዳታ ለመቀነስ ባቀደችበት በአሁኑ ወቅት ይህ ዓላማ ከባድ ይሆናል ትላለች የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ። አዳነች ፍሳሐዬ ታቀርባለች።
ኡጋንዳ ላይ ያለው ጥራት የጎደለው የጤና ጥበቃ አገልግሎትና ክህሎት ያላቸው የጤና ሰራተኞች እጥረት በሰዎች ህይወት ላይ ጉዳት እያደረሰ መሆኑን ለጤና ጥበቃ የሚሟገቱት ፋሪዳ ሉዊጃ ሙዋንጀ ገልጸዋል።
We are losing 17 mothers and 106 newborns every day.
በየቀኑ 17 እናቶችንና 106 አዲስ የተወለዱ ህጻናትን እያጣን ነው።
የሙዋንጀ እህትም ተመሳሳይ እጣ ገጥሟቸዋል። እህታቸው በካምፓላ ሆስፒታል እያሉ ብዙ ደም ስለፈሰሳቸው አራት ትንሽ ልጆችን ትተው አልፈዋል። ህፃኑ ልጃቸው ተርፏል፣ ይሁንና የተሟላ ጤንነት አላገኘም። በኡጋንዳ ገጠሮች ደግሞ ሁኔታዎች የባሱ መሆናቸውን ሙዋንጄ ጠቁመዋል።
There are no health workers. There's a general lack of life-saving commodities. The infrastructure is poor.
የጤና ጥበቃ ሰራተኞች የሉም። ከሞት ሊያተርፉ የሚችሉ አስፈላጊ ህክምና እቃዎችም የሉም። መሰረተ ልማቱ ደካማ ነው። የጤና ሰራተኞች የመኖሪያ ቤት አቅርቦት አያገኙም። የጤና ተቋማት ከብሔራዊ የመብራት ኃይል ግሪድ ጋር አልተገናኙም። በተቋማቱ የቧንቧ ውሃ የለም።
በዓለም ደረጃ ባለው የጤና ጥበቃ ጥረትና ሌሎች ከጤና ጥበቃ ጋር የተያያዙ ተግዳሮቶች በየዓመቱ 2.4 ሚሊዮን የሚሆኑ እናቶችና ልጆች እንዲሞቱ አድርገዋል። እነዚህ ሁሉ አስቀድሞ የመከላከል ሕክምና የማግኘት እድል ቢኖራቸው ኑሮ ከሞት በተረፉ ነበር። እንደ አውሮፓ አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ የ18 ሚሊዮን የጤና ሰራተኞች እጥረት ይኖራል የሚል ግምት እንዳለ ዓለም አቀፍ የጤና ድርጅት ገልጿል። ከ45 ሀገሮች የተወከሉ የጤና ጥበቃ ጠበብትና ተሟጋቾች ጆሃንስበርግ የተሰበሰቡት ስለ ችግሩ ለመወያየት ነው። የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ የጤና ጉዳይ ኃላፊ ስቲፈን ፒተርሰን የተወሳሰበና ብዙ ወጪ የሚጠይቅ ጥናት ሳይደረግ ብዙ መሻሻል ሊኖር እንደሚችል አስገንዝበዋል።
I think we have many effective medical interventions that can save lives, but they don't reach
ሰዎችን ከሞት ለማትረፍ የሚችሉ ውጤታማ የሕክምና ዘዴዎች ያሉን ይመስለኛል። ይሁንና ለሚያስፈልጋቸው ሰዎች አይደርሱም። በሽተኞችም በጊዜ ለሕክምና አይደርሱም። አሁን የምንነጋገረው ታዲያ የጤና አገልግሎቶች የተሻለ ተደራሽነት እንዲኖራቸው በማድረግና የጤና አገልግሎቶቹን ጥራት በማሻሻል የተደራሽነቱን ገደብ ስለመቀነስ ጉዳይ ነው። አሁን ያሉትና ብዙ ዋጋ ሳያስወጡ የሕክምና አገልግሎቶቹ ለሚያስፈልጋቸው ሰዎች እንዲደርሱ ስለማድረግ ነው የምንነጋገረው። ይህን በማድረግም አዲስ ፈጠራ ሳያስፈልግ ቢያንስ የሁለት ሶስተኛ የሚሆኑ ሰዎችን ሕይወት ማትረፍ እንችላለን።
የአፍሪካ ሀገሮች ለበሽተኞች መሰረታዊ የሆነ የጤና አገልግሎት ሊያቀርብ የሚችል የማህበረሰባዊ የጤና መርሃ ግብር በማስፋፋት ሊጠቀሙ ይችላሉ። ይሁንና እንዲህ አይነት ለውጥ ለማድረግ ገንዘብ ያስፈልጋል። ዋናዋ እርዳታ አቅራቢ የሆነችው ዩናይትድ ስቴትስ መዋጮዋን ለመቀነስ ባቀደችበት በአሁኑ ወቅት ከፍተኛ የጤና ጥበቃ ሰራተኞች ስጋት እንዳደረባቸው ሙዋንጂ ጠቁመዋል።
ለጋሾች ይሰጡት የነበረውን ረድኤት እየቀነሱ መሆናቸው አሳስቦናል። ምክንያቱም መንግስቶቻችን ለጤና ጥበቃ ቅድሚያ አይሰጡም። በአብዛኛው በልገሳው ላይ ነው የሚተማመኑት። ስለሆነም ይህን ለማስተካከል ጊዜ ይወስዳል። ያውም ካስተካከሉ ነው። ተቀራርበን የምንኖር በመሆናችንና የጤና ጉዳይ ሁሉንም የሚነካ በመሆኑ ለጋሽ አገሮች እርዳታን የመቀነስ ውሳኔያቸውን ይቀለብሳሉ የሚል ተስፋ አለን።
ሙዋንጂ አያይዘውም ይህ የማይጨበጥ ጽንሰ ሐሳብ ሳይሆን እያንዳንዳቸው በወሊድ ጊዜ የሚሞቱት ሴቶች የሰዎች እናቶች ልጆችና እህቶች ናቸውና ሲሉ አስረድተዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ38 ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እናልፋለን።
ኢትዮጵያውያን በአሜሪካ ነው ዝግጅቱ። የዛሬው ዝግጅት ታዲያ በኢትዮጵያ የመሬት መቀራመትንና ሕዝብን ማፈናቀል በሚል ርዕስ በመጽሔቱ ክፍለ ጊዜ ከቀረበው ቅንብር ጋር የተገናኘ ነው። ዴድ ዶንኪስ ፌር ኖ ሃይናስ በሚል ርዕስ የተሰራው ተራኪ ፊልም በሁሉም ስፍራ በበቂ ሁኔታ ይታይ ዘንድ አዘጋጁ እንዳሳሰቡት በመላው ዓለም የሚገኙ ኢትዮጵያውያንን እርዳታ ይሻል ሲል ይንደረድራል። ለእንዲህ አይነቱ የሰብአዊ መብት ጥበቃ ስራ እዚህ ዩናይትድ ስቴትስ የሚገኘው ዓለም አቀፉ ትብብር ለኢትዮጵያውያን መብት የተሰኘው ድርጅት ቀዳሚ በመሆኑ አዲሱ አበበ ለዛሬ ፕሮግራሙ የትብብሩን መስራችና የአቅም ወይም የአቅም ግንባታ ኃላፊ የሆኑትን አቶ ዳኛቸው ተሾመን አነጋግሯል። ፊልሙ በተለይ በዚህ በዩናይት ስቴትስና አካባቢ እንዲታይ የእናንተ ጥረት ምንድን ነው? አቶ ዳኛቸው ለአዲሱ ጥያቄ በሚሰጡት መልስ ይጀምራሉ።
ይሄንን ፊልም እነኚህ የስዊድሽ ዶክመንታሪ ሰሪዎች ሲሰሩት እኛ ስል ሁላችንም ኢትዮጵያኖች ማለት ነው፣ ከዛሬ 21 22 ዓመት ጀምሮ ስንጫጫሁበትና ስናስተጋባ ቆይተናል። እና አሁን ግን
በደንብ በተቀናባበረ መንገድ በፊልም ዶክመንት አድርገው ለዓለም ለማጋለጥ እዚህ ዓለም ህዝብ እንዲያቀውና ምን አይነት ከፍተኛ የመዋቅርና የመሰረት መናጋትና መበጣጠስ እንዳመጣ የሚያሳይ ፊልም ሲሰሩ እነኚህ ሰዎች ራሳቸው ጮሆ መስማት ያቃታቸውን ድሆች ለነሱ ድምጽ ሲሆኑላቸው እኛ ቢያንስ ይሄንን ነገር በገንዘብም ረድተን ፊልሙ ወጥቶ ዓለም ህዝብ እንዲያየው ይሄ ውሳኔ የሚያደርጉ የመንግስት አካላትም ሆኑ እርዳታ የሚያደርጉ ክፍሎች ወርልድ ባንክም IMFም ዩሮፒያን ዩኒየንም የአሜሪካን መንግስትም ይሄንን ነገር የሚያመጣውን ጉዳት ህዝብ ላይ ያደረሰውን ጉዳት በግልጽ እንዲያዩትና ህዝባቸው እንዲያዩና ጫና ተደርጎ እንዲቆም እንዲደረግ ለማድረግ ነው እንግዲህና ግሎባል አላያንስም ያው የተቋቋመው የኢትዮጵያውያን መብት በአለም ዙሪያ የኢትዮጵያውያኖች መብት ሲጣስ ግድ ስለሚለው የተቋቋመው ለዚህ ስለሆነ ይሄንን ከፍተኛ የመብት ጥሰት የሚያሳይ ፊልም ሲሰራ ይሄንን በሰፊው እንዲታይ በሰፊው እንዲቀርብ ለማድረግ አብረን ከነሱ ጋር ቆመናል።
ግሎባል አላያንስ እንግዲህ መብትን በተመለከተ እንደው ፊት ለፊት የሚታይ ድርጅት በመሆኑ ወደ እናንተ መጀመሪያ መጣን እንጂ ሌሎችንም ለኢትዮጵያውያን መብት እንታገላለን የሚሉ የኮሚኒቲ ሴንተሮች ወይም የማህበረሰብ ማዕከሎችን ሳይቀር እናዋያለን። ግን እናንተ በምን መንገድ ነው ይህን እርዳታ ለማድረግ የፈለጋችሁት? ፊልሙን ከሰሩ ሰዎች ጋር ተገናኝታችኋል ወይም ልትገናኙ አቅዳችኋል ወይ? ለምን አሜሪካ ትልቅ ትኩረት አድርገዋል። ከአውሮፓ በተጨማሪ በዲያስፖራው በውጭ ነዋሪ ኢትዮጵያዊ አሜሪካ ውስጥ ብዙ ነው፣ ካናዳን ጨምሮ። ከዛ አንጻር እንዴት ነው ጉዳዩን ልታካሄዱ ልትረዱ ያቀዳችሁት?
ገንዘብ ማሰባሰብ ጥረት ሲያደርጉ ኪክስታርተር የሚል 5000 ብር ዌብሳይት ላይ ለማድረግ እዛ ድረገጽ ላይ ሲጀምሩ ስንከታተለውና ከኛ አካባቢ ያሉትን በግላችንም ሆነ ያ 25000 ብር የተባለው ኢላማ ለመድረስ አሁን 14 ቀን ነው የቀረውና ቶሎ ቶሎ ተሯሩጥን ይሄ 25000 ብር እንዲሞላ ብለን ነው ከነሱ ጋር ቃል የገባንላቸው። ሙሉ ለሙሉ ያ ገንዘብ እንዲገኝ የሚቻለንን ሁሉ እናደርጋለን። በምንም አይነት ሁኔታ ይሄ ኪክስታርተር ካምፔን ፌል አያደርግም ብለን ነው የተነሳ ነው። እሱን ለማድረግ አሁንንም ይህንንም ቃለ ምልልስ እድል ስለሰጣችሁን ቮይስ ኦፍ አሜሪካ በጣም በጣም እናመሰግናለን። የሁላችንም ጉዳይ ነው ግን እናመሰግናለን እድሉን ስለሰጣችሁን።
ፊልሙ በአውሮፓ መታየት ጀምሯል። ለምሳሌ ሚስተር ደመር እንደገለጡት ዴንማርክ ኮፕንሃገን ላይ ታይቷል። ሌሎችም በአውሮፓ ክፍል ይቀጥላል። ወደ አሜሪካ ነው እንግዲህ የሚያቀናው። እስካሁን የት ደረሳችሁ? እንግዲህ በዚህ ጉዳይ የኢትዮጵያውያን ጉዳይ ነው በሚል ነው ለዚህም ነው እንደው በኢትዮጵያን በአሜሪካ ፕሮግራም ላይ እርስዎን ውይይት ያደረግነው እና ተዛማጅነትም ስላለው ደግሞ ከፊልሙ ስራ ጋር አገናኝተ ነው። የት ደረሳችሁ? እነማንን ደረሳችሁ? እስካሁን ለምሳሌ ቤተ እምነቶች አሉ፣ ኮሚኒቲ ሴንተሮች ወይም ደግሞ የማህበረሰብ ማዕከሎች አሉ። እነዚህን ጥረት ተደርጓል? እንዴት ነው? ምን ላይ ናቸው አሁን ማለት ነው?
እስካሁን ድረስ ዓለም አቀፍ ህብረት ለኢትዮጵያውያን መብት ግሎባል አሊያንስ በአስቸኳይ ከነሱ ጋር ከዳይሬክተሩን ሰሞኑን አነጋግሬዋለሁ። ከነሱ ጋር ተነጋግረን ሳን ፍራንሲስኮ የሆነ ፊልም ፌስቲቫል ያሸነፈው አለ እና ያንን ለማግኘት ሽልማቱን ለመቀበል ሲመጡ ሎስ አንጀለስ የመጀመሪያውን በዚህ ዌስተርን ሪጅን ማለት ነው፣ በዚህ አሜሪካን በምንድን ነው የሚባለው፣
በምዕራብ ዩናይትድ ስቴትስ
የመጀመሪያው ሎስ አንጀለስ ውስጥ እንዲደረግ ከነሱ ጋር እየተነጋገርን ነው። ከዛ በኋላ በላስ ቬጋስ፣ ከዛ በኋላ ሳንዲያጎ፣
ጥሩ ነው ጀምራችኋል፣
ሌላም ቦታ ለማድረግ ከነሱ ጋር ቃል ገብተናል እና እሱን እናደርጋለን። ከዛ በተረፈ ደግሞ በልዩ ልዩ የቤተ እምነትም ሆነ ደግሞ በይሄ በብሔረሰብ የተሰባሰቡ ድርጅቶችም ይሄንን ነገር አልተመለከቱትም እና ይሄ የአንድ ብሔረሰብ ጉዳይ አይደለም፣ የኦሞ ሸለቆ አይደለም፣ የጋምቤላ የአኟክ አይደለም፣ የኖር አይደለም፣ የጠቅላላ በኢትዮጵያ ውስጥ ከአዲስ አበባ አካባቢ ጀምሮ ተፈናቅሎ ህዝቡ አሁን ቆሼ የሚባል ቦታ ውስጥ በቁሻሻ ላይ ኖሮ ከቁሻሻ ላይ እየቆፈረ ምግብ በልቶ በቁሻሻ መቃብር የሆነበት ህፃን ልጅ፣ አዛውንቶች፣ የእነሱ ደም ግድ ይለናል። ይሄንን ፊልም በዓለም ዙሪያ የሚደረገው ግፍ ከመሬታቸው የተፈናቀሉ ሰዎች ናቸው። ቆሼ የሚባል ቦታ ወድቀው ቆሻሻ እየበሉ በቆሻሻ የተቀበሩት እና ይሄንን ሁሉ እንዲያውቁ መሬታቸው ተነጥቀው ይሄ አሁን የኦሮሞ ሪቮሉሽን ምንድን ነው ሬዚስታንስ የሚባለው የተነሳው በዚህ በመሬት ነጠቃ ምክንያት ነው። ቆሼ የተሰበሰበውና በቆሻሻ የተቀበረው ህዝብ በዛ በመሬት መነጠቅ ጋር የተያያዘ ምክንያት ነው እንደዛ ከፍተኛ የሚያጸይፍ ድህነት ውስጥ የወደቀው። በጋምቤላ፣ በበኒሻንጉል፣ በአኮቦ በኦሮሞ በኦሞ ቫሊ በመቶ ሺህ የሚቆጠሩ ኢትዮጵያውያን በሚያሳዝን ሁኔታ ከመሬታቸው ተፈናቅለው በወባ ያለቁ የነሱ የነኚህ ህፃኖች አዛውንት ደም ግድ ይለናል። ይሄንን ጉዳይ ለዓለም ማሳወቅ፣ ይሄ የዘር ጉዳይ አይደለም። በኢትዮጵያ ውስጥ ያሉ ብሔረሰቦች በሙሉ ይሄ የመሬት መፈናቀል ከመሬታቸው መፈናቀል ግፍ እየደረሰባቸው ስለሆነ ይሄንን ፊልም እንዲያስተዋውቁ አሁን ጥሪ ማድረግ ፈልጋለሁ። በቮይስ ኦፍ አሜሪካ ብቻ ሳይሆን ኦኤምኤንን የሚያስተዳድሩ የኦሮሞ ሚዲያ ኔትወርክ ውስጥ ያሉ በሚሊየን የሚቆጠር ተከታይ ያላቸው፣ በኢሳት ውስጥም ያሉ በሚሊየን የሚቆጠር ተከታይ ያላቸው ሰው እንዲያዋጣ ገንዘብ እንዲያዋጣና ኪክስታርተር ካምፔን አሁን ቢቻል እንደው እናንተም እንዴት እንደሚደረስ ብታስተዋውቁ።
ቀደም ሲል ሚስተር ደመር ገልጠውናል፣ እኛም ገልጠናል። አዎ ተገልጧል። አቶ ዳኛቸው ተሾመ በጣም አመሰግናለሁ። በጥረታችሁ ቀጥሉ፣ ይቅናችሁ። እግዚአብሔር ይስጥልኝ። ለአሁኑ
እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
አድማጮች፣ ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ዲሞክራሲ በተግባር ባለፈው ሳምንት ፕሮግራም ከቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ከአቶ ሀብታሙ አያሌው ጋር በተደረገው ቆይታ እስር ቤቶች ያካሂዳሉ ያሏቸውን ዘግናኝ የምርመራ አይነቶች መዘርዘራቸው የሚታወስ ነው። በወቅቱም የኢትዮጵያን ባለስልጣናት አስተያየት አካቶ ለማቅረብ የተደረገው ጥረት ምላሽ በማጣቱ እንዳልተሳካ ተገልጸናል። የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ጥረቱን እስካሁን መቀጠሉን አሁንም ግን እንዳልተሳካለት ያስረዳል። ሰሎሞን በቀጣዩ ዝግጅቱ ከዚህ ቀደም የጥያቄው መልስ እንግዳ በመሆን የቀረቡት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዲሬክተር አቶ ታምራት ደጀኔ ከዓለም አቀፍ የሰብአዊ መብቶች ተወካዮች ለቀረቡላቸው ጥያቄዎች የሰጡትን ምላሽና ሌሎች የግፍ ምርመራ ተካሂዶብናል ያሉ አንድ ሁለት ሰዎች የሰጧቸውን መግለጫዎች አካቶ የሚከተለውን አቀናብረዋል።
በመግቢያው እንደተጠቀሰው አቶ ሀብታሙ አያሌው ለቪኦኤ ብቻ በሰጡት ቃለ ምልልስ በእርሳቸውና ሌሎች ታሳሪዎች ላይ ተፈጽመዋል ስላሏቸው ዘግናኝ ምርመራዎች የኢትዮጵያ መንግሥትን አስተያየት ለማግኘት ወደ አዲስ አበባ ማዕከላዊና ሌሎች እስር ቤቶች እንዲሁም ወደ ተለያዩ የመንግሥት መሥሪያ ቤቶች እስከ ዛሬ ድረስ በተደጋጋሚ ሙከራ ሳደርግ ቆይቻለሁ። ከትላንት በስቲያ ሰኞ ቀናኝና የፖሊስ ኮሚሽነሩ ይደጎ ስዩም ስልክ ተነሳ። ኮሚሽነር ይደጎን ነበረ?
ማን ልበል?
ሰለሞን ክፍሌ ይባላለሁ ከቮይስ ኦፍ አሜሪካ ዋሽንግተን። እንደምን አሉ?
ማን አልከኝ?
ሰለሞን ክፍሌ ከአሜሪካ ድምፅ ራዲዮ ጣቢያ።
አንድ ፕሮግራም ላይ ሆኜ ነው።
ብዙ ጊዜ ፈልጌዎት
አይሰማም። አንድ ፕሮግራም ላይ ሆኜ
ትናንትና ምናልባት ሰምተውት ይሆናል። የዚህ የቀድሞ እስረኛ አንድነት ፓርቲ ህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ከእኛ ከቪኦኤ ጋር ባደረገው ቃለ ምልልስ ጠንካራ ክሶች ያቀርባል በእናንተ ላይ።
አሁን የሚመች ቦታ ላይ አይደለም ያለሁት። ፕሮግራም ላይ ነው ያለሁትና አላደውልኝ። አሁን ፕሮግራም ላይ ስላለ ወይ አላደውልኝ። የሚመች አይደለም፣ ብዙ አይሰማም።
አዎ፣ አጭር ነገር ነው። በደረሰብን ከባድ ምርመራ ምክንያት ለጤና
ብዙ አይሰማም።
አዎ፣ ለጤና ቀውስ ተዳርገናል። አላስጨረሱኝም፣ ስልኩ ተዘጋ። የኮሚሽነር የደጎ ስዩም ስልክ ከዛ በኋላ እስከ ዛሬ ዋለት ድረስ አልተነሳም። ደጋግሜ ሞክሬያለሁ። በዚሁ አበቃለሁ ማለት ግን አይደለም። መልስ የሚሰጥ ካለ ጥረቴ ይቀጥላል። ወደ ምሽቱ ዝግጅቴ ልምጣ። በኢትዮጵያ እስር ቤቶች ሰቆቃ ተፈጽሞብናል ሲሉ አደባባይ ወጥተው የምስክርነት ቃላቸውን የሰጡት አቶ ሀብታሙ አያሌው ብቻ አይደሉም። የዛሬ 3 ሳምንት ገደማ ለምሳሌ በኢትዮጵያ ዲሞክራሲ አደጋ ተጋርጦበታል በሚል ርዕስ በዩናይትድ ስቴትስ ኮንግረስ የውጭ ጉዳዮች ንዑስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን የሰጡትን አቶ ጉያ አባ ጉያ ደኬን ማስታወስ ይቻላል። አቶ ጉያ በኢህአዴግ የፖለቲካ እንቅስቃሴ ውስጥ አልሳተፍም በማለቴ 9 ጊዜ ያህል ታስሬያለሁ። እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ.ም ላይ የጸጥታ ኃይሎች ጠልፈው በመኪናቸው ውስጥ ካስገቡኝ በኋላ ጫካ ወስደው ከነ ወንበሬ ወረወሩኝ። በዚያ ሳቢያ አንድ ጣቴ ተሰብሯል፣ ትከሻዬም ተገጣጥቦ ተነስቻለሁ ብለዋል። የጸጥታ ኃይሎቹ እምነት ጅብ ይበላዋል የሚል ነበር። ኋላ ግን የአካባቢው ነዋሪዎች ደርሰው ሕይወቴን አተረፉ ሲሉ ካስረዱ በኋላ
በ2010 ዓ ም እንደገና በጸጥታ ኃይሎች ታክሲ ውስጥ ከተያዝኩ በኋላ ታሰርኩኝ። ከዚያም ለብቻዬ በምቆይበት አንድ ክፍል ውስጥ ታሰርኩ። እጆቼ ተጠፍረዋል። የአካል ጉዳተኛ ነኝ። መራመድ ስለማልችል እስር ቤት ውስጥ በመንፏቀቅ ነበር ከአንዱ ቦታ ወደ ሌላው የምንቀሳቀሰው።
አቶ ጉያ አባ ጉያ ደቂ ከተፈቱ በኋላ ወዲህ ወደ ዩናይትድ ስቴትስ መጥተው የመኖሪያ ፍቃድ አግኝተዋል። ኢትዮጵያዊ ኮከብ አትሌት ግርማ በዳዳ ወደ ዩናይትድ ስቴትስ መጥቶ ከመቅረቱ በፊት በገዢው የፖለቲካ ጥምረት ፓርቲ ኢህአዴግ ፖሊሶች ታስሮ ሰቆቃ እንደተፈጸመበት ዲ ኢንኳይረር የተሰኘው ዕለታዊው የፊላዴልፊያ ጋዜጣ ዘግቧል። ታዋቂው አትሌት በተለያዩ የዓለም ከተሞች በተካሄዱ ውድድሮች እየተሳተፈ በገንዘብ መልክ በሚያገኘው ሽልማት ቤተሰቡን ይረዳ እንደነበር ተገልጿል። በትክክል ምክንያቱን እስካሁን ምን እንደው ባያውቅም እንደ አውሮፓውያን ዘመን አቆጣጠር በ2013 ተይዞ ለአስር ቀናት ታስሮ እንደነበርም ያኔም ሰቆቃ እንደተፈጸመበት ተናግሯል። ከተፈታ በኋላ ወዲህ ወደ ዩናይትድ ስቴትስ መጥቶ እየሠራና አልፎ አልፎም በስፖርቱ እየተሳተፈ ኑሮውን ይገፋል። ወዲህ ከመጣው በኋላ ታናሽቱ በገዛ እጇ ሕይወቷን ያጠፋችው ከእኔ በመለየቷ ምክንያት ነው ብሎ በማመኑ ከፍተኛ የአእምሮ መረበሽ ውስጥ ገብቶ ቆይቷል። ዓለም አቀፉ የሰቆቃ አስወጋጅና በሕይወት ለተረፉ ሰለባዎች እርዳታ የሚሰጠው ጥምረት ታስክ የተሰኘው ድርጅት ግርማን በሕክምና እየረዳ ነው። በድርጅቱ ዋና ሥራ አስኪያጅ አቶ ግዛቸው እምሩ መግለጫ መሠረት ቡድናቸው ከ30 በላይ ከሚሆኑ የኢትዮጵያ አትሌቶች ጋር ይሠራል። አንዳንዶቹ እስር ቤት በደረሰባቸው ድብደባ ለጀርባና የእግር ሕመም መዳረጋቸውን በተጨባጭ የሚያሳዩ የድብደባ ምልክቶች አሉ። በዚህም ምክንያት አትሌቶቹ በየቀኑ ልምምድ ማድረግ አይችሉም ብለዋል። ለጋዜጠኞች መብት ተከራካሪው ድርጅት ሲፒጄ ባለፈው ዓመት ባቀረበው ሪፖርት መሠረት በኢራን በቪየትናምና በኢትዮጵያ የታሰሩ ጋዜጠኞች ቁጥር ጨምሯል። የኢትዮጵያን መንግሥት አጠንክረው ከሚተቹ ጋዜጠኞች አንዱ ሙሉቀን ተስፋው በአሁኑ ወቅት የሚኖረው በአውሮፓ ሲሆን ወደ ሀገሩ መመለሱን አጥብቆ ይፈራል። ታስሬ የኃይል ምርመራ ተፈጽሞብኛል ነው የሚለው ሙሉቀን። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብቶች አያያዝ ሪፖርት፣ ሂዩማን ራይትስ ዋች፣ አምነስቲ ኢንተርናሽናልና ሌሎችም በየጊዜው በሚያወጧቸው ሪፖርቶች በኢትዮጵያ በእስር ቤቶች ውስጥ ሰቆቃ ይፈጸማል፣ ይቁም ሲሉ ጥሪ አስተላልፈዋል። በምርመራ ወቅት የአካል ጉዳት የደረሰባቸውም በጊዜው ሕክምና እንዲያገኙ ሲወተውቱ ቆይተዋል። ከሦስት ሳምንታት በፊት ግድም በጥያቄና መልስ ፕሮግራማችን ላይ በእንግድነት የቀረቡት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ከዓለም አቀፍ የሰብአዊ መብቶች ተወካዮች በወቅቱ ለቀረቡላቸው ጥያቄዎች የሰጡት መልስ ግን እንዲህ የሚል ነበር።
ይሄ ዝግ አይደለም፣ ግን እንዳጠቃላይ የመንግስት አቋም፣ የመንግስት አሰራር፣ ህጎቹም፣ ደንቦቹም፣ ተቋማቱም ጭምር የሚያስፈጽሙት የግለሰቦችን በየትኛውም ደረጃ የሚገኙ በህግ ጥላ ስር ያሉትም ሆኑ ከህግ ጥላ ስር ውጭ የሆኑ የሚንቀሳቀሱ ሰዎች ሰብአዊ መብቶች መከበር አለባቸው። በተለይ ደግሞ ድብደባም ሆነ ስወራ እንዲሁም ቶርቸር ፈጽሞ የተከለከሉ ናቸው በሚል የመንግስት አቋም ነው። ይሄንን በተመለከተ እንዲህ ያለ ነገር ተፈጽሞ ሲገኝ ራሱን የቻሉ አሰራሮች አሉ። በነዛ በተዘጋጁ በተዋቀሩ አሰራሮችና አደረጃጀቶች አቅርቦ ያንን ጉዳይ እስከ መጨረሻው ተከታትሎ ማስፈጸም ይቻላል ነው።
አቶ ታምራት ደጀኔን ዛሬም ከመሸ በኋላ አግኝቻቸው ነበር። ለስራ ገጠር መንገድ ላይ መሆናቸውን ገልጸውልኝ ወደፊት ለመተባበር ዝግጁ ነኝ ብለውኛል። ላገኛቸው ጥረቴ ይቀጥላል። አድማጮች፣ ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች፣ አሁን የመጨረሻውን የምሽቱን ቅንብር ሴቶችና ቤተሰብ። አዘጋጅና አቅራቢ ሲገኝ እንደሚሆነው እናድርግ። ቆንጅታየ፣ ዛሬ እጅሽ ከምን
አሉላ። የዩናይትድ ስቴትስ አዲሱ አስተዳደር በዓለም ዙሪያ የጽንስ ማቋረጥ ጋር ተያያዥ ስራዎችን የሚሰሩ ድርጅቶች ከዩናይትድ ስቴትስ እርዳታ ገንዘብ እንዳያገኙ የወሰደውን አቋም አስመልክቶ በኢትዮጵያ የተለያዩ የስነ ተዋልዶ ጤና አገልግሎትን የሚሰጠው ሜሪ ስቶፕስ ዋና ስራ አስኪያጅ የበጀት ችግር እንደሚፈጥር በመጥቀስ ስጋታቸውን ገልጸው ከዚህ ቀደም ዘግበን ነበረ። ይህንን የእርዳታ የመከልከል አቋም በተመለከተ ሌሎች ለጋሾች ሊረባረቡ ቃል መግባታቸውም ተዘግቧል። የመሪስቶፕስ የመስክ ፕሮግራሞች ስራ አስኪያጇ ወይዘሮ መልካም ተሾመን ከአዲስ አበባ አነጋግሬያቸዋለሁ። ይህ በጀት ከተቀነሰ
USAID በብዛት ስለሚረዳን አንደምታው ትልቅ ነው የሚሆነው ብለው ስጋታቸውን እሳቸውም ጠቅሰዋል። ድርጅታቸው ምን ምን ስራዎችን እንደሚሰራ በመግለጽ ይጀምራሉ ወይዘሮ መልካም።
እሺ፣ አመሰግናለሁ ቆንጆት። ማርስቶክስ ኢንተርናሽናል ኢትዮጵያ ስራው በተቀናጀ የቤተሰብ ምጣኔና የተዋልዶ ጤና አገልግሎት ስራ ነው የሚሰራው። ስለዚህ የተቀናጀ የጤና ተዋልዶ አገልግሎት ስንል በጣም ሰፊ ስለሆነ ምናልባት መጥቀስ ካለብን የመጀመሪያው ያው ቤተሰብ ምጣኔ አገልግሎት ማለትም ከአጭር ጊዜ እስከ ቋሚ የወሊድ መከላከያ ዘዴዎች እዛ ላይ በሰፊው ስራውን ይሰራል። ሁለተኛ የሀገሪቱ ህግ በሚፈቅደው መሰረት ደህንነቱ የጠበቀ የጽንስ ማቋረጥ አገልግሎት እና ምናልባት ከድህረ ጽንስ ማቋረጥ አገልግሎት ጋር ተያይዞ ያሉ ምክሮችን እና ተያያዥነት ያላቸውን የተዋልዶ ጤና አገልግሎቶችን ይሰጣል። ከዚህም በተጨማሪ ራሱን የቻለ እንደዚሁ የማዋለጃ ማዕከላትም አሉ። ይሄ ማለት ደግሞ የእርግዝና ክትትል የወሊድ እና የድራ ወሊድ አገልግሎቶችንም ይሰጣል ማለት ነው። ከሞላ ጎደል በዚህ ናቸው ይመርሱ።
እሺ፣ በመላ ኢትዮጵያ ነው ማሪስቶፕስ ኢንተርናሽናል የሚሰራው ወይስ በተወሰኑ አካባቢዎች ነው? በየት በየት አካባቢዎች ይሰራል
አገልግሎቱን? እንግዲህ ከሞላ ጎደል ኤክሰፕት የሶማሌ እና የቤንሻንጉል አካባቢ በአብዛኛው ክልሎች ስራውን ይሰራል።
በተለይ በገጠሩ ማሪስቶፕስ የሚሰጣቸውን እነዚህ ቀደም ብለው የገለጿቸውን አገልግሎቶች እንዴት ነው ለህብረተሰቡ የምታደርሱት?
ይሄን የቤተሰብ ምጣኔና የተዋልዶ ጤና ወደ ህብረተሰቡ ተደራሽ እንዲሆን ለማድረግ የተለያዩ የአገልግሎት መስጫ ዘዴዎች እንደሞ ሰርቪስ ዴሊቨሪ ሞዳሊቲዎች አሉ። የመጀመሪያው በማሪስቶፕስ ስራ በሚደረጉ ወደ 24 ክሊኒኮችና ማዋለጃ ማዕከሎች አሉ። ሁለተኛው በተለይ ደግሞ የገጠሪቱን የህብረተሰብ ክፍል ለመድረስ የደርሶ መልስ ጣቢያ ብለን የምንለው ነው። ሶስተኛው ጤና ላይ የሚሰሩ የግል ጤና ተቋማትን የስልጠናና የግብአት ድጋፍ በማድረግ ስነ ተዋልዶ ጤና አገልግሎቶችን ለህብረተሰቡ ተደራሽ እንዲሆን እየሰራ እንገኛለን።
ክሊኒኮቹ በከተሞች ነው ያሉት ወይስ በገጠሩም አካባቢ?
አብዛኛው የማሪስቶፕስ 24ቱ ክሊኒኮች በከተማ አካባቢ ነው።
እሺ፣ ስለዚህ የገጠሩን ተጠቃሚ ወይም የገጠሩን አገልግሎት ፈላጊ ሴቶች የምታገኙቸው በዚህ በደርሶ መልስ አገልግሎቱ አማካይነት ነው?
ያ በደርሶ መልስ እና በተወሰነ መልኩ ደግሞ እንደዚሁ ከግል ጤና ተቋማት ጋር በምንሰራው እነዚህም የግል ጤና ተቋማት የብሉስታር ኔትወርክ ክሊኒክስ ነው የምንላቸው። እሱ ደግሞ በከፊል ገጠራማና የከተማ ሰሚ አርባን የምንለው ማለት ነው።
ከተማ ቀመስ ሲሆኑ ማለት ነው። እሺ፣
ከተማ ቀመስ ሲሆኑትም በሙሉ በሙሉ 100% የአውትሪች ፕሮግራሙ የገጠሩ ቤተሰብን ታርጌት ያደረገ ፕሮግራም ነው ማለት ነው።
እሺ፣ ማሪስቶፕስ ወጪው እንግዲህ ያው የበጎ አድራጎት ድርጅት ነው እና ወጪውን በምንድን ነው የሚሸፍነው?
ከተለያዩ አጋር ድርጅቶች ለምናገኘው ገቢ ነው ፕሮግራማችን እያስኬድን ያለ ነው። ስለዚህ ከነዛ ውስጥ አንደኛው የዓለም አቀፍ የቤተሰብ ምጣኔ እርዳታ ድርጅት ከዩኤስኤአይዲ የምናገኘው እንትን ማለት ነው።
ከዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ዩኤስኤአይዲ ምን ያህሉን ነው ከዚያ የምታገኙት?
እንግዲህ በአመት ከሚያዘው ወጪ 30% የሚሆነው ከዚሁ ከዩናይትድ ዓለም አቀፍ የቤተሰብ ምጣኔ እርዳታ ድርጅት የምናገኘው ማለት ነው።
የተቀረው
ሌሎች የእንግሊዝ መንግስት የዲኤፍአይዲ የምንለው ከሌላ የኒዘርላንድ መንግስት ላ ሌሎች ላርጅ ያለ ዶመስ ዶነር ስማቸው ሊጠቀስ የማይፈልጉ ሌሎች ዶኖርቹም አለ በተለይ አሜሪካ ላይ ቤዝ ያደረጉ ከነሱ ነው እንደዚህ አይነት እርዳታዎች የምናገኘው።
ባለፈው በቅርቡ የማሪስቶፕስ ኢንተርናሽናል የኢትዮጵያ ዲሬክተር በሰጡት ቃለ መጠይቅ የዩናይትድ ስቴትስ መንግስት አዲሱ አስተዳደር ከጽንስ ማቋረጥ ተያያዥ ተግባራት ላይ የተሰማሩ ወይም የሚሰማሩ ድርጅቶችን አንረዳም የሚል መመሪያ በመስጠቱ የማሪስቶፕስ እና የሌሎችም እንደዚሁ በተመሳሳይ ስራ ላይ በጎ አድራጎት ስራ ላይ የተሰማሩ ድርጅቶች እንቅስቃሴ እና ለህዝቡ የሚሰጡት አገልግሎት በእጅጉ እንደሚጎዳ ሲያስገነዝቡ ነበረ እና ሌሎችንም ለጋሾች መፈለግ ይኖርብን ይሆናል ቢሳካልንም ባይሳካልንም እንግዲህ እንሞክራለን ሲሉ ነበረ እና ምን ያህል አስጊ ነው? እንደ መስክ ፕሮግራም ኃላፊነቶ በጀታችሁን ማሟላት ባትችሉ በሴቶች ላይ የሚደርሰው ጉዳት ምን ይመስላል ከወዲሁ ሲያስቡት?
እንግዲህ ይሄ አሁን አዲስ የመጣው የሜክሲኮ ሲቲ ፖሊሲ በተለይ ደግሞ ከቤተሰብ ምጣኔ ጋር ተያይዞ ማለት ነው ትልቅ አንድምታ ይኖረዋል ብዬ አስባለሁ። እንዳንድ ፕሮግራም መሪ
ወይዘሮ መልካም ተሾመን በጣም እናመሰግናለን። የፊታችን በሚቀጥለው ሳምንት ደግሞ ቀሪውን ይዘን እንቀርባለን።
አድማጮች የአሜሪካ ድምጽ ራዲዮ በአማርኛ ቋንቋ በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታዬ ነን።
ከቀናባሪያችን ብርሃን ኃይሉ፣ ከስርጭት መሐንዲሱ ዳን ክራፍተንና ከዋና አዘጋጇ ትዝታ በላቸው እንዲሁም ከቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.